kan irratti dabarsu anarraa asirratti xumur ani tigist gammeet.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከ3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። መልከ ብዙ ፈተናዎች ያሉባት ሀገር ጎዳናዎች
ሰዎች እየቀበሩ ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም፣ እየሞትን መሆናችንን እያወቅን አይደለንም። እና ሚዲያው ወደ ታች ወርዶ የበሽታውን መጠን ወበሽታው የተያዙ ሰዎች የሞት ሁኔታን ሂዩማን የሆነውን ማዕዘን ያሳየን አይመስለኝም።
ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናል፣ ስተናል። በስፋት የነበር ነገር የለም፣ የባሰ ነገር ነው ያለው። ግን የባሰውን ነገር ምናውቀው አይመስለኝም። ለምን ብዙ ነገሮች የሚያደር አይደለም።
ከዚህ ስንሄድ ትልቅ ዝግጅት ነበረ። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ፣ የፊት ሽፋን አልቀረ። ከዛ ወርደን ሰው ጋር ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየነው።
የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና የኮሙኒኬሽን ትምህርቶች መምህሩ ረዳት ፕሮፌሰር መኩሪያ መካሻ የሽግግር ኤፍኤም የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራ መስጊድ አዘጋጁ ነብዩ ግርማ እንዲሁም የአሜሪካ ድምጽ ስልጣ ብላቸው ናቸው እየሰራ ያደምጣቸዋቸው። ቀጥለን ደግሞ በወርሃ ኮቪድ ውስጥ ከተሰሩ የብዕር ትሩፋቶች አንዱን እንተዋወቅ።
አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ ሁለተኛ ነው ቤስት ሴለር በመሆን።
ልዕልት ማርሳቤል ፕሪንሰስ ማርሳቤል የመጽሐፉ ርዕስ ነው። ለበርካታ መቶ ዓመታት ወደ ዘለቀው የከፋ ዘመን መንግሥት በምናብ የሚያጓጉዝ ታሪክ ቀመስ ልብወለድ መጽሐፍ ነው። ዶክተር ዋልተ ንጉሥ ዳርጌ ነው ደራሲው። ቆየት ብሎ ሊያስተዋውቀን ብቅ ይላል። የአዲስ አበባው መስኮት ሲከፈትም ንጉሴ አክሊሉ የመሬት ጉዳይ ይለናል። በምሽቱ መሰናደው እሁድ የካቲት 7 2013 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ እንደምንሰነበታችሁ። ለዕለቱና ለሰዓቱ ከተሰናዱ ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። አሁን እሁድ ከሆነ ዕለቱ የራዲዮ መስኮት ነው። ሰዓቱ ሰዓቱ የዓለም ዜና በኋላ እመለሳለሁ። እንዳትሄዱ።
ጤና ይስጥልኝ የተከበራችሁ አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ቄለም ወለጋና ምዕራብ ሸዋ ዞኖች የአስፋልት መንገድ ግንባታዎችን ከመረቁ በኋላ አዳዲስ የመንገድ ግንባታዎችን ደግሞ አስጀምረዋል። ምክትል ጠቅላይ ሚኒስትር ደመቀ መኮንን፣ ቀዳማዊት እመቤት ዝናሽ ታያቸውና የተለያዩ የክልልና ፌዴራል ስራ ኃላፊዎችም በስነ ስርዓቱ ላይ ታድመዋል። ናኮር መርካ ተጨማሪ ያለው።
በአንድ ቀንም 3 ዞሮች ውስጥ በመገኘት ለህብረተሰቡ መልእክት ማስተላልፈዋል። ጠቅላይ ሚኒስትሩ ዛሬ ከሰዓት አምቦ በመገኘት 110 ኪሎ ሜትር ርዝመት ያለውን የአምቦ ጉደርና ሸነን ሰዩ የአስፋልት መንገድ ፕሮጀክት ግንባታ አስጀምረዋል። ለመንገዶቹ ግንባታ በአጠቃላይ 4.6 ቢሊዮን ብር መመደቡ ሲገለጽ ሁለቱም መንገዶች በአምስት ዓመት ውስጥ ተገንብተው ይጠናቀቃሉ ተብሏል። ረፋድ ላይ በሄሊኮፕተር ሆሮ ጉድሮ ወለጋ ዞን ሻምቡ ከተማ የተገኙት ጠቅላይ ሚኒስትሩና ሌሎችም ከፍተኛ አመራሮች 60 ኪሎ ሜትር የሚሸፍነውን የሻምቡ ባኮን የአስፋልት ኮንክሪት መንገድን ሲመርቁ፣ በተጨማሪም የሻምቡ አገምሳ የ95 ኪሎ ሜትር መንገድ ግንባታንም አስጀምረዋል። በተመሳሳይ ሁኔታ ዛሬ ጠዋት በቄለም ወለጋ ዞን ደምቢዶሎ ተገኝተው 50.9 ኪሎ ሜትር የሚሸፍነውን የደምቢዶሎ ሙጊ ዶላ ጋምቤላ አስፋልት ኮንክሪት መንገድ ግንባታን አስጀምረዋል። ጠቅላይ ሚኒስትር አብይ የሚገነቡ ፕሮጀክቶች ወለጋና ምዕራብ ሸዋን ከአጎ አጎራባች የአገሪቱ ክልሎችና አገራት ጋር ለማገናኘት የታሰበ ነው ሲሉ ገልጸው ህብረተሰቡ የአካባቢውን ሰላምና ጸጥታ በመጠበቅ ልማት እንዲፋጠን የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል ሲል የኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ዘግቧል። ለወጣቶችም ሰላምን በተመለከተ መልእክት አስተላልፈዋል ጠቅላይ ሚኒስትሩ። ለአሜሪካ ድምጽ ናኮር መልካ ካምቦ።
ናኮረን እናመሰግናለን። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በተወካዮች ምክር ቤቱ የህግ መምሪያ ለተመሰረተባቸው የአምስት ሰዎች ህይወት የጠፋበት ሁከት የማነሳሳት አድራጎት ድምጽ የመስጠት ሂደት ትላንት የተጠናቀቀ ሲሆን መወሰኛ ምክር ቤቱ የሰጠው ድምጽ ትራምፕን ጥፋተኛ ለማስባል በቂ ሳይሆን ቀርቷል። ዲሞክራቶችና ሪፐብሊካኖቹ 50-50 እኩል መቀመጫ በያዙበት የዲሞክራትና ሪፐብሊካን እንደራሴዎች 50-50 እኩል መቀመጫ በያዙበት የህግ መወሰኛ ምክር ቤቱ የተሰጠው ድምጽ 57-43 ሲሆን በትራምፕ ላይ የጥፋተኝነት ውሳኔ ለማስወሰን 10 የሪፐብሊካኖች ድምጽ ተጓድሏል። በዚህ ምክንያት ትራምፕ ጥፋተኛ ሳይባሉ ቀርተዋል። የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን 15 ሚሊዮን የመጀመሪያ ዙር የኮሮና ቫይረስ ክትባት እንዲሰጥ ማድረጋቸውን ተከትሎ መንግስት የጣላቸውን ከባድ ክልከላዎች እንዲያነሳ ግፊት እየተደረገበት ነው። የኮሮና ቫይረስ ወረርሽኝን ለመቆጣጠር ተስኗት የቆየችውና ከፍተኛ የሞት መጠንና የኢኮኖሚ ጉዳት ያስከተለባት ብሪታንያ የቫይረሱን ክትባት በተሻለ ሁኔታ እያዳረሰች መሆኑ ተገልጿል። 67 ሚሊዮን ህዝብ ያላት ብሪታንያ ክትባቱ ለህዝብ እንዲሰጥ በማጽደቅ ከዓለም ቀዳሚ ስትሆን በአውሮፓውያን የዘመን አቆጣጠር የካቲት 15 ላይ 15 ሚሊዮን የሚሆኑ የቤት ለቤት ተንከባካቢዎች፣ የጤና ባለሙያዎችና እድሜያቸው ከ70 በላይ የሆኑ አዛውንቶች እንዲከተቡ የማድረግ እቅድ ይዛም ተንቀሳቅሳለች። ይህ ክትባቱን የማዳረስ ስኬት ግን የተራዘመውን የቤት ውስጥ መቀመጥ ክልከላ እንዲላላ የሚያደርጉ ግፊቶች እንዲጨምሩ ማድረጉ ተገልጿል። በመላው ዓለም የሚገኙ የኮቪድ-19 ተያዦች ቁጥር ዛሬ 108 ሚሊዮን መድረሱን የጆንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ አስታውቋል። 25.5 ሚሊዮን ዜጎቿ በቫይረሱ የተያዙባት ዩናይትድ ስቴትስ ቀዳሚ ስትሆን ህንድ በ10 ሚሊዮን፣ ብራዚል ደግሞ በ9.8 ሚሊዮን እየተከተሉ ይገኛሉ። በመጨረሻም አቢዶስ በተሰኘችው የግብጽ ጥንታዊት ከተማ 5000 አመት የሚሆነውና በሺዎች የሚቆጠሩ ቢራዎችን ማውጣት የሚያስችል ጥንስስ መገኘቱን የሀገሪቱ ቱሪዝም ሚኒስቴር አስታውቋል። አሁን በግብጽ ሱሃቅ አስተዳደር ስር የሚገኘው ይህ ቦታ ከክርስቶስ ልደት በፊት በ3100 አካባቢ በንጉስ ናርመር ስር የነበረ አስተዳደር መሆኑን ሚኒስቴር መስሪያ ቤቱ ዛሬ ያወጣው መግለጫ አመልክቷል። በግብጽና አሜሪካኖች ጥምረት በተደረገ አሰሳ የተገኘውን ግኝት የመሩት ዶክተር ማቴዎስ አዳምስ እንዳሉት ቢራው በቀደምት ጊዜ የነበሩ ንጉሶች ሲሞቱ ለቀብር ስነ ስርዓታቸው የሚጠቀሙበት ሳይሆን እንደማይቀር ተናግረዋል። 22400 ሊትር ቢራ የማምረት አቅም አለው የተባለው ይህ የቢራ ጥንስስ 8 ቦታ ተከፋፍሎ የተቀመጠ ነው። አድማጮች፣ ለሰዓቱ ዜና የተመደበው ጊዜ አበቃ። ከቀሪ የምሽቱ ዝግጅት ጋር አብራችሁን ቆዩ።
አስተልኝ እንደምናመሻችሁ ክብራትና ክብራን አድማጮቻችን፣ እሁድ የካቲት 7 2013 ዓ.ም ምረት የራዲዮ መስኮት ጀመረ። ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለምሽቱ ከተሰናዱ ልዩ ልዩ ቅንብሮች ጋር እስከ 4 ሰዓት አብሬያችሁ ቆያለሁ። ወደ ቀዳሚው ቅንብር ከማምራታችን በፊት ታዲያ ራዲዮ መስኮት ወግ መሰረት ሳምንቷን ምርጥ ግጥም እናስቀድም። ካሁን ቀደም ደጋግማ የተደመጠችና ለሰዓቱ ብትስማማ በሚል ከዛሬም በድጋሚ ተመረጠች ግጥም ናት። ያንድ ፍቅር በኔ ይታ በኔ አቅም ካንድ በላይ ብዙ አላቅም። ጨረቃም አንድ፣ ፀሐይም አንድ፣ ምድርም አንድ፣ አምላክም አንድ። ድሮም ቢሆን ከጠዋቱ አንድ የሚል ቃል ወዳለው፣ ከመሻሸም ከንጋቱ አንድ የሚል ቃል አመልካለው። እንዳይ ፍርድም አንዳይ ንድም ሲሉኝ እንኳን አይጥመኝም ተረት ብቻ ይመስለኛል አንድ ፈርዶ አንድ ንዶ ወጥቼም ሯጋጥሞኛል ረጅም ጉዞ ለሄድ ሳስብ ባንድር ምጃ ጀምራለሁ ስራም ብጤ ሲይዝ እንኳን አንድ ብዬ ሞክራለሁ መብልስ ቢሆን ባንድ ጊዜ ሁለት ኩርሻ ምጭ ኩርሳለሁ አንዴ ብቻ ተወልጄ አንዴ ብቻ ሞታለሁ አንዳፍ ቅሬ አንድ ወድጄ ላንዲት ፍቅሬ ሰዋለሁ አንዳግብቼ ከሷው ጋራ ተሳስቤ ኖራለሁ ባንድ አላማ ተወስኜ ባንድ ልቤ ቆራጥኜ ባንድ አምላኬ ተማምኜ ያውስ ካሁን ይሄዋለሁ አንድ አባት ነው የነበረኝ ካንድ እናት ነው የተወለድኩ ቁጥር እንኳን ስማርድሮ ሁለት ብዬ መች ጀመርኩ እና ታዲያ ይሄ መውደድ ያስገበረኝ አንድ ፍቅሬ ሮም ጥንትም ከመሰረት ወደፊትም ሆነ ዛሬ ልዩነቱ ለውበቱ ብዙነቱን ለአንድነቱ ባደረገው ዝማሬ አንድ የሆነ ህዝብ ይለኛል በአንዲቷ ውድ አገሬ ለእናንተሳ በግጣሚ ሙሉነ መንግስቱ ያንድ ፍቅር በተሰኘችው የሳምንቷ ምርጥ ባደረግና ግጥም ዝግጅታችንን ጀምረናል። ዛሬ ለቱ በአውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 14 የቫለንታይን የፍቅር ቀን ነው። ከቅርብ ዓመታት ወዲህም በኢትዮጵያም ግንኙነት ብሎ መከበር ይዟል። ታዲያ በስሙ የሚከደው ርቀትና ግነቱ ያነጋግር ይሆናል እንጂ በተለይ እንዲህ ፍቅር በታሳበት ዓለም የፍቅር ቀን ሳይሆን ድፍን የፍቅር ዓመት ሳያስፈልገን አይቀርም። ለሁሉም ቴዲያፎ ግን እንዲላል አሁን ወደ ምሽቱ ቀዳሚ ዝግጅት ነው የምናመራው። ጋዜጠኞች የጠረጴዛ ዙሪያ ውይይት። እንግዶች አመሰግናለሁ ሁላችሁንም። ሶስት እንግዶች አላችሁኝ መስመር ላይ ረዳት ፕሮፌሰር መኩሪያ መካሻ በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሙኒኬሽን መምህር የሥራ ዘመን ውስጥ ካበቃበት ቅርብ ጊዜ ድረስ የትምህርት ቤቱ ኃላፊ ለመሆንም ያገልግላል። ተሳበላቸው
በራዲዮ መጽሔት የጋዜጠኞች ጠረጴዛ ዙሪያ ውይይት ቤተኛ እስከ ቅርብ ጊዜ ድረስ የክፍላችን መራሄ ኤዲተር በመሆን አገልግለሻል።
አዲሱን የሥራ ኃላፊነት ከተቀበልሽ እናስተዋውቅ የመጀመሪያ ነውና ዛሬ ለአድማጮች የምናስተዋውቅ
በቅርቡ የክፍላችን
የአሜሪካ ድምፅ የአፍሪካ ቀንድ
ኃላፊ ሆነሻል። እንኳን ደስ ያለሽ።
አሉላ አመሰግናለሁ።
እዝታ እንኳን ደስ ያለሽ።
እንኳን አብሮ ደስ
አቶ ነብዩ ግርማ በርካታ ዓመታት በጋዜጠኝነት ሙያ አገልግለሃል። ሸገር ኤፍኤም ላይ ወይ አዲስ አበባ የተሰኘ የራዲዮ ፕሮግራም አለ። በዚሁ ርዕስ የሚጠራ ወርሃዊ መጽሔትም ታዘጋጃለህ። የበርካታ ዓመታት የጋዜጠኝነት ልምድ አለ። የጋዜጠኞች የጠረጴዛ ዙሪያ ውይይታችን ሐሰተኛ ወሬዎች ላይ ያተኮረ ውይይት በቅርቡ አድርገን ነበረ ከሌሎች የሙያ አጋሮቻችሁ ጋራ። የዛሬውን ከዚያ ተከታይ ተደርጎ መታየት የሚችል ነው። ተደራራቢ ቀውሶች ውስጥ እያለፍን ነው። በዓለምም ደረጃ መሰል ሁኔታ ይንጸባረቃል። በኢትዮጵያ በተደጋጋሚ የደረሱ ሁከቶች የዓለምን ያልማኖር የቀየረ የኮቪድ-19 ወረርሽኝ፣ አሁን ደግሞ በሰሜን ኢትዮጵያ የተካሄደው ወታደራዊ ግጭትና እርሱንም ተከትሎ የሚታዩ አንዳንድ ሁኔታዎችን ጨምሮ ለየት ባለ ጊዜ ውስጥ እያለፍን ነው። እስኪ አንደኛው ላስቀድምና ኮቪድ-19 ኢትዮጵያ አይመለከታቸውም ወይ ይላል ቀልድ የሚመስል ነገር ግን ያሳሰባቸው ሰዎች የሚያነሱት ጥያቄ እናያለን። በኮቪድ-19 ውስጥ ማለፍ ራሱ ህይወትም የኑሮ ዘይቤም ያስተራር ሁኔታም በእጅጉ የተቀየረበት ነውና፣ አቶ ሙክሪያ ካንተ ልጀምር። በኢትዮጵያ ምን ይመስላል ኑሮ በኮቪድ ውስጥ?
እሺ፣ ኑሮ በኮቪድ ውስጥ እንደምታውቀው እንደማንኛውም ኢንዱስትሪ እንደማንኛውም ሁኔታ ህይወታችንን የተፈታተነ ነው። እጅግ በጣም አስቸጋሪ ሁኔታ ነበር። በተለይ መጀመሪያው አካባቢ ከባድ የሆነ ድንጋጤ ነበር። በኔ በኩል ምናልባት ከዚህ በፊት የግሬፕ በሽታ መርሲያዘን ወልደ ቂርቆስ በጻፉት መጽሐፍ ላይ ታስታውስ እንደሆነ በጣም ከባድ እንደሆነና በየመንገዱ ሁሉ ሰው እንደሚሞት አስክሬን መቅበሪያ ቦታ ሁሉ እንደጠፋ የሚገልጽ ነበር እና እኔ እንደውም ከዛ የባሰ ሁኔታ ይገጥማል ብዬ ጠብቅ ነበር እና በጣም አስደንጋጭ ነበር። በተለይ ደግሞ ሚዲያውን በመታይበት ጊዜ እንደማንኛውም ኢንዱስትሪ ሚዲያው ከፍተኛ የሆነ ያሰራል ተጽዕኖ ላይ ወድቆ እንደነበር አስታውሳለሁ።
መልካም እንደነበር ብለሃል። ነብዩ ወደ አንተ ልምጣ። በኮቪድ-19 ወረርሽኝ ውስጥ የኑሮ ዘይቤውንም ያሰራር ሁኔታንም ጨምሮ በየዕለቱ በስራህ እንደሚታዘብ ሰው በፕሮግራሞቻችሁም የኮቪድ-19 ወረርሽኝን እንደሚዘግብ ትምህርታዊ ፕሮግራሞችን እንደሚያቀርብ ሰው ምን ታዘብክ? በመገናኛ ብዙሃን ውስጥ የቱን ያህል ትኩረት ተሰጥቶታል? አሁን መላላቱና ሰውም ግዴለሽነት ጠባይ ያሳየ ነው የሚባልበትን ርቀት እንሰማለን፣ ባለሙያዎች ይነግሩናል። እንደ ጋዜጠኛ ያንተን ትዝብት ንገረን እስኪ።
እንግዲህ ያው ኮቪድ ተጀመረ ወይ ኮቪድን ከሰማን ጀምሮ ብዙ ነገሮች አይተናል፣ ሰምተናል፣ ሰርተናልም ስተናልም። በስርዓት ምንድነው ለግለሰብ ሰዎች ያልተኛ ሊሆን ይችላል፣ እንደ ማህበረሰብም ይሄ ባህሪ ሊመጣ ይችላል፣ እንደ ሀገርም ሊመጣ ይችላል፣ እንደ መንግስትም ሊመጣ ይችላል። እንደ ሚዲያም ይሄን ነገር የታዘብኩት የነበር ነገር የለም፣ የባሰ ነገር ነው ያለው። ግን የባሰውን ነገር የምናውቀው አይመስለኝም። ለምን ብዙ ነገሮች እኛ ጋር አይደለም አናቀውም። ለምሳሌ ኮቪድ ምን ያህል በመጠን ጎድቶናል ብንል ኤግዛክት በምን መጠን እንደጎዳን መናገር ምንችል አይመስለኝም። ስለዚህ እነዚህ ነገሮች አብረንም እየኖርን ስንሄድ እየተለማመድን ነው ስለመሰለን የጉዳት መጠን ስለማናውቀው ነበር የምንለው ነገር እናነሳለን እንጂ ብዙ ነገሮች እየተባባሱ ያሉ ነው የሚመስለኝና መጀመሪያ ላይ እንደ ሚዲያ እንሰራቸው የነበሩ ነገሮች አሉ። እኔ ምናልባት እንደ ሪፈረንስ ሸገርን መውሰድ እችላለሁ። እንግዲህ ሁሉም ነገር የጀመረ ሰሞን በቃ ስሜቱም ስለነበር በደንብ ስራዎች ይሰሩ እንደነበር ነው ማስታውሰው። ለምሳሌ ፐብሊክ ሰርቪስ አናውንስመንትስ የህዝብ አገልግሎት መልእክቶች በተከታታይ እንጠቀም ነበረ። ሸገር ኒውስ ሪስኬጁል አድርጓል። ለምሳሌ በቀን 3 ጊዜ ነበር ጧት፣ ቀን፣ ማታ የነበረውን በየሁለት ሰዓት ዜና የማቅረብ ነገር አሁንም አላችኋል። ግን ለዛ ምክንያት የሆነ ኮቪድ ነበር። በየሁለት ሰዓቱ የኮቪድ መረጃ ይሰጥ ነበር። ሁሉም ፕሮግራሞች ከዛ ቀድሞ እንግዲህ ከህክምና ጋር የተገናኙ ነገሮች አልነበሩ። ኮቪድ ከመጣ በኋላ በሁሉም ፕሮግራሞች ይሄ ነገር በስፖርት ጭምር አድሬስ እንዲደረግ ሰፊ ሙከራ ይደረግ ነበር። በኋላ ህዝቡ የመልመድ ነገር ሲያሳይ ከህዝቡ ጋር እንግዲህ ሚዲያውም መንግስትም ማለት ይችላልው እንዳገሩ ሁላችንም የመለማመድ ነገር አሳይተናልና አሁን ኦልሞስት የለም ማለት ይችላል። ቅድም ስለማናውቀው ሰብስታንሼት አናረገው የሚለው ነገር አነሳውት። ቁጥሮቹ ቁጥር ብቻ ነው ባብዛኛው የምንሰማው የምንናገረው እና ቁጥሮቹ ምን ማለት ናቸው? ሁለት ሰው ሞተ ስንል ሁለት ሰው አንድ ሰው ስንት ነው ራሱ? እና ኪና ተጋው ላይ የምናየው ነገር በየቀኑ ይዘገባል። በየቀኑ የምንዘግበው ቁጥር ነው እና አንዳንዴ በጣም ከመደጋገሙ የተነሳ የሚያልፈው የሚጎዳው ሰው ሰው አይመስልም። ቁጥር ነው የምንቆጥረው
ብቻ ይመስላል።
ከቁጥሩ ጀርባ ብዙ ነገር አለና እነዛን ነገሮች አውጥተን ሂውማን ስቶሪስ ካላየን በስተቀር አደጋው ጉዳቱ የሚሰማን አይመስልኝም። እና ኮቪድ ላይ ልክ የመኪና አደጋውን አይነት ነገር ነው እየተመለከትን ያለን። አሁን ቁጥር ነው የምናየው። ጥሩ ያደገ ይላል ግን የዚህ ቁጥር ትርጉም ምንድነው? በደም አናላይዝ አድርገን ስለማናየው እሱ ይመስለኛል የለምድ ነው እንዲመስለኝ።
መልካም የለምድ ነው አልተመዘነም ቁጥር ብቻ መስሏል ብለሃል። በጣም አስፈላጊ ቁም ነገሮችን ያነሳችሁት የምትመለከቱትን እየኖራችሁ ያላችሁበትን ጨምሮ ምናልባትም ባለሙያዎቹ ጨምሮ እንደሚገልጡት ይሄ ቁጥር ራሱ የተመዘነው በውስን መሆኑ የምርመራ ሂደቱ ፍጹም ትክክለኛውን አሃዝ የማያመላክት መሆኑ ሲታከልበት አሁን ካላችሁት ሜቱን ያህል እንደከፋ መገንዘብ ይቻላል። ስለታወዳንቺ ለመጣ ነው ዩናይትድ ስቴትስን የምሰለት አላቅ ሀገር እጅ ሰጠበት የሚመስል ከ3000 ሰው በላይ በየሞትበት ሁኔታ ውስጥ ስላለን አንድ አመት እየተቃረበ ባለው ጊዜ ውስጥ ያሰራረም የኑሮም ሁኔታችንም ከመሰረቱ ስለተቀየረ የታዘብሽውን ይዘሽ አዲስ አበባ ስደርሺ አስደንጋጭ ነው የሚባለው። ብዙ ሰው እዛ ሲደርስ የሚያዩ የሚጠብቀውና ሆኖ የሚመለከተው ያለመጣጣሙ መሰረታዊ የሆኑትን የጥንቃቄ እርምጃዎች ሰዎች አያደርጉም። እንዲያውም ኮቪድ-19 ኢትዮጵያ ውስጥ የሌለ ይመስላል እስከሚባለው ድረስ ይዘልቃልና አንቺ እንደንግዳም ምን ታዘብሽ? ጎላጎላ ብለው የታዩሽ የትኞቹ ናቸው?
እሺ አሉላ አመሰግናለሁ። እንግዲህ ያው እኔ ሁለት ሀገር ሰው ነኝ። ነብዩ ያለውን እንደው ትንሽ ለማጠናከር ያህል የቁጥጥሩ መላላትና የመላመዱ ነገር ዓለም አቀፋዊ ይመስለኛል። እንደው ወደ ኢትዮጵያ ጉዳይ ሳልገባ ኮቪድ የሚሰራጭበት ምክንያት እዚህም ዩናይትድ ስቴትስ በጣም ብዙ ችግሮች ነበሩ። ማስክ ማድረግ እንደ ፖለቲካ የሚያዩ ማህበረሰቦች ነበሩ። አሁን አስተዳደሩ ሲለወጥና ሌላ መሪ ሲመጣ ማስክ ማድረግ ግዴታ ነው የተደረገው እንደምታውቀው አሉላ። ስለዚህ ያንን ማስክ አናረግም ከሚለው ጨምሮ መላመድ ነበር። እዚህ ዩናይትድ ስቴትስም ቢሆን መጀመሪያ ሰሞን እንደ ትዝ እንደሚልህ እኛም ማርች 15 ከዛሬ ጀምሮ ከቤት ነው የምትሰሩት ስንባል ከሱም ማስቀድሞ በየዕለቱ ፕሮግራም እናቀርብ ነበር አንተም እንደምታውቀው። ከዛ አሁን እኛም ከቤት መስራቱንም ተላመድን ብቸኝነቱንም ተላመድን። መሳሪያዎቹ ጋር በጣም ብዙ ችግሮች ነበሩን። ከዛ ጊዜ በፊት እኔ ቁጭ ብዬ ለብቻዬ ከአንድ ክፍል ሬዲዮ ብሮድካስት እናረጋለን ወይንም የዌቡንም ሌላውንም ስራ እንሰራለን ብዬ አስቤያል ነበር። አሁን ሁሉን ነገርም ተላምደናል እንደማንኛውም የሰው ባህሪ ነው። ወደ ኢትዮጵያ የጠየከኝ ስንሄድ ከዚህ ስንሄድ ትልቅ ዝግጅት ነበረ። ምርመራ መደረግ እንዳለበት ኮቪድ እንደሌለብን የተመረመርንበትን ወረቀት በእጃችን ይዘን በ72 ሰዓት ውስጥ እንድንገባ ነበር የተባለው። እኛም ደግሞ በጣም በመፍራት ከማስክ በተጨማሪ የእጅ ጓንት አልቀረ የፊት ሽፋን አልቀረ ተሸክመን ነው እና የሄድነው። ከዛ ወርደን ከቦሌ ጀምሮ ሰው ጋራ ስንቀላቀል ያለው የህዝቡ ጥንቃቄ በጣም 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 ላልቶ ነው ያየነው። እና አንዳንድ ጊዜ ከውጭ የመጣ ሰው አንዳንድ ነገር ሲያረግ እንደውም ጉረኛ የሆነ ይመስላልና ረሄል ነገር እንተው አንልበሰው ይሄንን ነገር ማስኩን ሳይሆን ይሄ ፊት ላይ የሚደረገው በጣም በፍራት እና ይሄድነው። ቀለል ያለ ነበረ ሰው እንደውም ይቀልዳል እንዴ ለምን አታረጉም ማስክ ስትል እኔ እኮ ይዞኝ የለቀቀኝ ይመስለኛል ወይ እንደዛ አይነት ነገር ብዙ ሰው። በእውነቱ አንዳንዶቹ በጣም ጥቃቅንና ምንም ጊዜም የማይወስዱ ነገሮች ናቸው ልብ ተብለው ከተደረጉ። አሁን ለምሳሌ ብዙዎቹ ጋር እኮ ማስክ ታያለ የፊት ጭምብሉን ታያለ ነገር ግን በትክክል አይደለም የሚደረገው። ይሄ ብዙ ጊዜ በተደጋጋሚ ተብሏል። አንዳንዶቹ አገጫቸው ላይ ነው የሚያደርጉት ካፍንጫቸው ዝቅ አርገው አፋቸው ላይ ነው የሚያደርጉት አንዳንዶቹ ደግሞ በእጃቸው ይዛሉ። እንደዛ በመናደርግበት ጊዜ ሙሉውን መከላከያ እንደማናደርግ ለራሳችንም ብቻ ሳይሆን ደግሞ ቫይረሱ ካለብን ሌሎችንም ሰዎች ደግሞ ለጉዳት እንደምናጋልጥ እሱ በአንክሮ መነገር አለበት። አንድ እሱ ነው። ለምሳሌ አሁን ራይድ የሚባሉ አሉ። እዛ ውስጥ ስትገባ አሽከርካሪዎቹ ጥቂቶቹ ናቸው የሚያረጉት። አንድ ጊዜ ለምሳሌ የመሳፈር እድል ነበረኝና የኋላው ማያ መስታወት ላይ አንጠልጥሏታል ማስኩን እና በርከት ስላልን ፊት የመቀመጥ እድል ነውና የገጠመኝ እባክህ ማስክህን አርግልኝ አልኩት ከመግባቴ በፊት። እንዴ ማዘር እርሶ እኮ አርገዋል አስፈልግም እኮ እርሶ ካረጉ በቂ ነው እናንተ አርጋችኋል በቂ ነው ሁሉ ሰው ማድረግ እንዳለበት ነው አይደል እንግዲህ ከዚህ በሽታ እንድንድን ከተፈለገ ሆቴል ውስጥ ለምሳሌ ዝግጅቶች ይኖራሉ ሆቴሎቹ ፍራአቱን ይጠብቁና ይሄንን የኮቪድ መከላከያ ፕሮቶኮል ተከትለው በፊት ከመያቀርቡት ወንበር በግማሽ አርገው ግማሽ ነው እዛ ቦታ ላይ የሚያስቀምጡት ግን ሰዎች ተነስተው ሄደው እርስ በርስ ቁጭ ብለው ማስካቸውንም ዝቅ አርገው ሲያወሩ ታያለህና ይሄ እንግዲህ ከባህላችንም ጋር የተገናኘ ይመስለኛል ጊዜ ይፈጃል ስርስተም ይሰድና ተደጋጋሚ መረጃ ፍሰት ያስፈልጋል ብዬ ነው እኔ የማምነው
መልካም አመሰግናለሁ ትዝታ ወደ ሌላ ሬስ ከመሻገሬ በፊት በሶስታችሁም ምላሽ ውስጥ የተንጸባረቀ አንድ ነጥብ እንውሰድ ምናልባትም አይነተኛ በሚሰኝ ደረጃ ሰዎች ራሳቸውንና የሚወዷቸውን ከዚህ አደጋ ለመጠበቅ የሚያደርጉት ጥረት ጨርሶ የተተወ የሚመስልበት ነው። ከዛ አንጻር መኩሪያ ቀደም ብለህ ነበር የሚል ቃል ተጠቅመህ በነብዩም በትዝታም ትዝብቶች ውስጥ ይሄው መሰል ሁኔታ ተንጸባርቋል። ባለፈው ሳምንት ኢትዮጵያን ሁኔታ የተከታተለ ውይይት ላይ እንደተመለከትኩት የሟቾች ቁጥር ጨምሯል። በዚያችው ውስን በሆነች መለኪያ ከመቶ ሚሊዮን በላይ ሰው ለሚገኝበት ከሁለት ሚሊዮን አላለፈው የጤና ምርመራ የተደረገለት ሰው ከዚህ አንጻር ትራማቆምን ሌሎች ከባድ ነገሮችን ብንተው እንኳን ታላቁ ሩጫን የመሰለ የግድ መደረግ የሌለበት በግድ የለሽነት ተደርጓል። ሌሎች ማህበራዊ ስብስቦችም እጅግ ቁጥሩ የበዛ ሰው ሲገኝበት አይተናል። መንግስት ባለስልጣናት እና ያለን ጤና ጥበቃ ማሳሰቡ ሁኔታውን መግለጹ አላቆመም። ለውጥ ማምጣታቸው የታወቀ የፊት ጭንብል ማድረግ ርቀትን መጠበቅ እንዴት እነኚህ መሰረታዊ ነገሮች ላይ ድክመት ሊታይ ቻለ? ይሄስ ድክመት አያስከፍለንም ወይ?
አዎ ባለፈው አመት ገና በሽታው ጀመረ ሲባል የነበረን አስተሳሰብና እንደገና ደግሞ በባለስልጣናት ደረጃም በሚዲያም ደረጃ የተሰጠው ትኩረት በእውነት በጣም ጥሩ ነበር። መጀመሪያው አካባቢ በተለይ ጤና ሚኒስትሯ በየጊዜው መረጃ ይሰጡ ነበር። ምክንያቱም እሳቸው ናቸው በጣም ኦቶሪቴቲቭ የሆኑ ሰው እና እሳቸው ይሰጡ ነበር። እሳቸው ከሰጡ በኋላ በተለይ ሚዲያዎች ቀደም ነብዩ እንዳለው በስፖርት ፕሮግራም እንኳን ሳይቀር የተለያዩ መረጃዎች በኮቪድ ላይ ይሰጡ ነበር። ከዛ በኋላ ግን ያው የመላመድ ሁኔታዎች መጡ። እንደገና ደግሞ ቀደም ያነሳው በተለይ ባለስልጣናት የበለጠ እንደውም እነሱ ምሳሌ መሆን የሚገባቸው ሰዎች እኔ እንደውም አንድ ባለስልጣን አሉ በጣም ከፍተኛ ባለስልጣን ነው አንድም ጊዜ አድርጎ አይቼው አላውቅም። ለምሳሌ ሰላማዊ ሰልፎች ሲደረጉ ንግግሮች ሲደረጉ እንደዚህ አይነት አይቼ አላውቅም። ሰርግ ላይ ብትሄድ ለክሶ ላይ ብትሄድ ባሁን ጊዜ ሰዎች እየቀበርን ነው። በነገራችን ላይ ግን እየቀበርን መሆናችንን እያወቅን አይደለንም፣ እየሞትን መሆናችንን እያወቅን አይደለንም። እና አንዱ እኔ በሚዲያው በኩል የማየው ሚዲያው ወደ ታች ወርዶ የበሽታውን መጠን እንደገና ደግሞ በበሽታው የተያዙ ሰዎች የሞት ሁኔታን ይሄ ቀደም ያለው ነው ነብዩ ሂዩማን የሆነውን ማዕዘን ያሳየን አይመስለኝም። እና በየአኑ 6000 ተመርምረው 600 ተገኘባቸው ይላል ምንም አይናገርም። ወደ ታች ወርደ የሰው ህይወት ውስጥ ገብተ ስታሳይ ነው ሰው ልቦና ውስጥ ገብቶ ልክ ነው እንዲህ ማድረግ አለብኝ መጠንቀቅ አለብኝ የሚለው። እና በመጀመሪያው አካባቢ የነበረው የሚዲያ አቀራረብ በእውነት በጣም የሚገርም ነበር። በጣም የሚያስደንቅ ነብዩ ራሳቸው ቋሚ የሆነ ፕሮግራም ይዞ ብዙ የሰራበትን እኔ አስታውሳለሁ። ሌሎችም ሚዲያዎች እንደዚሁ። ስለዚህ አሁን እየተላመን ግን የሞትን መሆናችንን እንኳን ሳናውቅ ዝም ብለን እንዲሁ ሜዳ ላይ ያለነን ይሄን ድብቅ ጠላት ነው። ድብቅ ጠላት ደግሞ እንዲህ መዋጋት እጅግ በጣም አስቸጋሪ ነው። መለወጥ ያለበት ይመስለኛል።
መልካም የሞትን መሆናችንን ያወቅን አይመስልም። በዚህ ሰዓትም ፕሮግራም ይከታተሉ አድማጮቻችን እርስ በርሳቸውም በእያሉበት እንዲወያዩበት እንጋብዛለን። የኮቪድ ነገር የሩቅ የሌሎችና የማይመለከተን ሳይሆን የሁሉም መሆኑን አሁንም ያለ መሆኑን ማስተዋወስ ብቻ ሳይሆን በተጨባጭ ግለሰቦች በየራሳቸው በሚያደርጉት ጥንቃቄ የሚዳን ነውና እስኪ ወደ ሌላ ርዕስ ልሰዳችሁ። ቀደም ብዬ በመግቢያዬ በርካታ ቀውሶች ውስጥ ያለፍን ነው ብያለሁኝ። ምናልባትም በቅርብ ጊዜ ታሪክ ውስጥ በተደጋጋሚነቱ ተደራራቢ ሁከቶች የመታየታቸው ሁኔታ ምናልባትም ያልተለመደ አዲስ የሚሰኝ ነው። በዚህ ሁኔታ ውስጥ ጋዜጠኝነት የሚጫወተውን ሚና እንመልከት እስኪ። ተጨባጭ መረጃ ላይ ያተኮረ እውነተኛ ሚዛናዊ ዘገባ ማድረግ የሙያው መርሆች የመሆናቸውን ያህል ዛሬ በአገር ውስጥ ብቻ ሳይሆን ከአገር ውጭም በተለይ ኢትዮጵያን የሚመለከቱ ዘገባዎች ላይ አወዛጋቢ ነገሮችን እየተመለከትን ነው። የአገር ውስጥ ሚዲያዎች የቱን ያህል በኃላፊነት ይዘግባሉ? የቱንስ ያህል እውነቱን የማቅረብ እድል አላቸው? እድልም ነው በቦታው በስፍራው ተገኝቶ የመዘገብ ሁኔታም ራሱን የቻለ ገዳቢነት ስላለው። እስኪ ደግሞ እሱን እንመልከት። ነብዩ ወደ አንተ ልምጣ።
የሚዲያው ችግር እንደንዳንዴ ቢጃውን የአገራችን ሲምቦል አድርጌ አስባለሁ። በቃ ሀገሪቷ እንደሚመስል ብዙ ስም ነገሮች አሉበት። ለምሳሌ ሚዛናዊ ሆነ መስራት ይችላል ወይ? አሁን ባለው ሲቹዌሽን አንድ ጥቅስ ነው። አክቹሊ በፊት ሁለት ብሮድ ካምፕ ነበረ ሚዲያው ላይ። አንድ ቅልጥ ያለ የመንግስት ደጋፊ ባንድ በኩል ታገኛለ፣ ፕራይቬት የምትለው ደግሞ ሌላኛው ስንት ላይ ሄዱ። ሁለት ካምፖች ነበር ምናየው። መሀል ላይ ብዙ ካልናይ አሁን ያለት የነበረው ኤክስትሪም ወደ አራት ኤክስትሪም ያደገ ይመስለኛል። ላይ እንግዲህ ፊት ተቃዋሚና መንግስት ወይም ገዢ የምትለው ፓርቲ አለ፣ ሁለቱን የሚደግፉ ሁለት ጽንፎች ነበሩ። አሁን ከዚህ ከዘር ከብሔር ጋር የተገናኘውን ይሄ ፕሮ ፌዴራሊስት የምትለው አይነት ጽንፍ ወይም ደግሞ ጽንፈኛ የሆነ ብሔርተኝነት የሚያራምዱ ሚዲያዎች አሉ። የዛኑ ያህል ደግሞ አንድነት የሚለውን ነገር ጽንፍ ድረስ ወስዶ የማሰብ ነገር አለ። እና አራት ኤክስትሪሞች ናቸው። እና እንደ ፈተና ማየው እዚህ ውስጥ ሆኖ መሃል ላይ ሆኜ ልስራ መሃል ላይ ሆኜ ልጫወት ማለት ሚዲያው የተሰገረ ይመስለኛል። ስፔሻሊ ፕራይቬት ሚዲያው ላይ ይሄን ችግር በደንብ አለ። ፕሪንቶቹ ላይ የተወሰነ በራሳቸው መንገድ የመስራት ሁኔታ አለ። ግን ቀድሞ በነበረው ሲቹዌሽን ለምሳሌ ብሮድካስት ላይ ፕራይቬት የምትለው ነገር አልነበረም። ከተወሰነ ጊዜ ወዲህ ግን ብሮድካስቱ ላይ የግል ሆኑ ሚዲያዎች ተቀላቅለዋል። ይሄ እነዚህ ሚዲያዎች ግን መረጃ በትክክል አክሰስ እያደረጉ ነው ወይ በትክክል እያገኙ ነው ወይ ብለን ካሰብን አሁን በአብዛኛው ሶርሱ ከተወሰነ መንገድ ነው የሚመጣው። ስለዚህ የመንግስትና የፕራይቬት የምንለው ሚዲያ አሁን ቦርደር ሁሉ ያለ አይመስልም። ኢቲቪ ላይ የምትሰማውን መረጃ ሸገር ላይ ልትሰማው ትችላለህ። ሸገር ላይ የምትሰማውን መረጃ ሶርሱ ራሱ በአብዛኛው አሁን ከኢትዮጵያ ዜና አገልግሎት ጋር ሆኗልና ትንሽ ፈተና ውስጥ ያለ እንደሚመስለኝ ነው።
መልካም ትዝታ ወደ አንቺ ልምጣ። ቀደም ብለን እንደጠቀስነው በቅርብ ጊዜ ላጭር ጊዜም ቢሆን የሄደሽ ኢትዮጵያ ውስጥ ያለውን ታዘብሽውን ጨምሮ በዕለት ተዕለት ስራችንም የምንመለከተው ዓለም አቀፉ መገናኛ ብዙሃን የሚዘግቡበትንም በስራችንም አጋጣሚ ፈተናዎችን እንደ አንድ ዓለም አቀፍ ሚዲያ የምንታዘባቸውን የሚገጥሙንም ጨምረሽ በእነኚህ ተደራራቢ ቀውሶች ውስጥ ጋዜጠኝነት ሊጫወት የሚገባው ሚናና በእርግጥ እየተጫወተ ያለውን እንዴት ትመዝኛለሽ?
እሻሉላ ኢትዮጵያ ውስጥ ያለውን የመገናኛ ብዙሃን ችግርና በተለይም ደግሞ ይሄ ፌክ ኒውስ የሚባለው ወይንም የፈጠራ ወሬ አገርን እስከሚያናጋድ መድረሱን ለማወቅ በጣም ቀላል ነው ለማንም ሰው። አገር ውስጥ መሆን አይጠይቅም። እኔ ምንጩ አሁን አቶ መፈያ ያሉት የመረጃ ፍሰት ችግር ይመስለኛል። መንግስት አገር ውስጥ መገናኛ ብዙሃንን ነጻ አድርጌያለሁ ብሏል። የመረጃ ፍሰቱን ግን ነጻ አላደረገም። የግል ችግር ሊኖር ይችላል ምን እንደሆነ ባናውቅም፣ ግን በተወሰነ ሚዲያ ነጻ ነው የሚባልበት አገር አሰራር ሳምንታዊ የሆነ ጋዜጣዊ መግለጫ ወይንም ዝም ብሎ ደግሞ ባለስልጣን ቆሞ ተናግሮ የሚሄድበት ሳይሆን ጋዜጠኞች ጥያቄ ጠይቀው መልስም ያገኙበት ከዜናው በስተጀርባ ያለውን ነገር ጎልጉሎ የሚያወጡበት ስርዓት መኖር አለበት። ያ ነው መጀመሪያ ችግሩ። ተደጋግሞ እንደሚነገረው ሀቀኛው መረጃ በማይኖርበት ጊዜ ፈጠራ ሁሉ ጊዜ ከፍተኛውን ቦታ ይዛል። ከዛ በተረፈ ሚዲያ የገዢ ደጋፊ ወይንም ተቋሚ የብሔር የምን የአንድነትና ፌደራሊስት መሆን አልነበረበትም። ጋዜጠኛ የራሱን ስሜትና የፖለቲካ አጀንዳ ማራመድ ሳይሆን እንደምታውቁት ከጉዳዩ ነጻ ሆኖ ምንጮች ላይ የተመረኮዙ ትክክለኛ የሆነ መረጃ እና ከሁሉም በኩል ሐሳብ የተካተተበት ለህዝብ ማድረስ ነው እንጂ የዘር ወይንም ደግሞ የአንድነት ደጋፊ ወይንም ደግሞ ፌደራሊስት የሚለውን አጠናቆ ነበር ለህዝብ ማቅረብ የነበረበት። ይሄ የሚስተካከልበትን ዘዴ ነው መፈለግ ያለብን። ለአጠቃላይ ውጪ ሆነው አገሪቱን በኢንፎርሜሽን ለሚያናጉ ሰዎችም ዋናው መረጃ መስጠት ነው የመንግስት ኃላፊነት ግዴታ ነው። ይሄ መረጃ ለህዝብ መሰጠት አለበት እና ጋዜጠኞች ይሱ ከተባለ በትክክል ጠይቀው መረጃውን ለህዝብ ማድረስ አለባቸው እና ይሄ ነው የኔ ሐሳብ ሁላ
መልካም የነሳናቸው ርዕሶች በርካታ ናቸው። ምናልባት እንደያዘው የሚነሱ ተዛማች ርዕሶች አሉ። ነገር ግን ከጊዜ አንጻር እዚህ በአንድ ክፍለ ጋዜጠኞች የጠረጴዛ ዙሪያ ውይይታችን የሚገባደዱም አይደሉምና በዚህ ችግር ውስጥ ታይተዋል የሚባሉት አሁን በእናንተ የተነሱት እንኳን በርካቶች ናቸው። እንደ ሀገር የነኚህ ችግሮች መንስኤ በቅጡ ተረድተናል። ከተረዳን እነኚህ ሁሉ ፈተናዎች በተጠቀኑበት እነኚህ ችግሮች ለመቅረፍ ዝግጅት አለ ወይ? ከሆነ መፍትሄ ለማምጣት አንድ ሁለት ሶስት ተብሎ የሚደረግ ሙከራ መንገድ አለ ወይ? እንዲሁ በስሜት በግምት ከመንቀሳቀስ ባሻገር
ملكة بزو فتنة وچالو بات هاگر گودانا የሚሉ ዘይቤን የሚቃኙ ትዝብቶችና የጋዜጠኝነት ሚና በውይይታችን ትኩረት የምናደርግባቸው ጭብጦች ናቸው። አድማጮች የተረፈዛ ዝራው ይታችን አላበቃም። ተከታዩን በሚቀጥለው ሳምንት ፕሮግራማችን እናቀርባለን። ለአሁን ግን ሶስት እንግዶችን አዲስ አበባ ዩኒቨርሲቲን የጋዜጠኝነትና የኮሙኒኬሽን ትምህርት ቤት መምህሩን ረዳት ፕሮፌሰር መኩሪያ መካሻል፣ ሽግር ኤፍኤምን የወይ አዲስ አበባ ራዲዮ ፕሮግራምና በዚሁ ስም የሚጠራው መጽሔት አዘጋጅ ነብዩ ግርማ፣ እንዲሁም የአሜሪካ ድምጽ የአፍሪካ ቀንድ ክፍል ኃላፊ እንስታብላቸውን አመሰግናለሁ። አሁን ወደ ተከታዩ ዝግጅት እናልፋለን። በዚህ የሚሊዮኖችን ህይወት ከመሰረቱ ያናጋና ያፈነገጠ ኑሮ ዘይቤ እንድንከተል ያስገድድን ዓለም አቀፍ ወረርሽኝ ባለበት ዘመን ውስጥ ኑሮ የሚጠይቀውን ከቀድሞውም እጥፍ የሆነ ዋጋ ለመክፈል መርቀቅ፣ ግራ በሚያጋባው ጊዜ ውስጥም በሙያቸው አንዳች ሰርተው የተገኙ ወይም የቀሰሟቸውን ለየት ያሉ ክህሎቶች የሚያጋሩንን በእንግድነት የምናስተዋውቅበት ፕሮግራም ነው። ለምሽቱም ቀደም ብዬ በመግቢያ ካስተዋወቅኩት ከኮምፒውተር ምህንድስናው መምህርና ደራሲ ዶክተር ዋልተ ንጉስ ዳርጌ ጋር ወደምናደርገው ምጥን ወግ እናምራ።
ዶክተር ዋልተ ንጉስ ዳርጌ ከረጅም ጊዜ በኋላ መልሰን ተገናኝተናል። በቅድሚያ እንኳን ወደ ዝግጅት ክፍላችን ብቃል።
እንኳን ለቆየኛሉላ አመሰግናለሁ ስለጋበዝከኝ።
እንግዲህ እንኳን ብቃል ከቀደም ሲል በምስል ተከስተህ ነበርና ስቱዲዮ በአካል የመምጣት እድልም ነበር። የቪዲዮ ቃለ ምልልስ ማድረግ እድል ገጥሞናል። አድማጮቻችን በዚህ ሰዓት ይህን ፕሮግራም የሚከታተሉ ከአንተ ጋር የነበረንን ዘለግ ያለ ቃለ ምልልሳችንም የማየት እድል ያገኛሉ። በድረገጻችንና እንዲሁም በኢንተርኔት ከመጨረሻ መጽሐፎች አንዱ የሆነው The Reason for Life What they believed የሚለውና አራት ያለማቻለው ምጥሊቃውን ስለ ህይወት ያላቸውን አመለካከት የዳሰሱበት ብዙ ጥናት የሰራበት መጽሐፍ ነው። ዛሬም ብዙዎች ፍላጎት ኖሯቸው የሚከታተሉ ይመስለኛል። ታዲያ ዛሬ ምክንያቱን በዚህ በዘመነ ኮቪድ-19 ህይወት መንገዳችን በቀየረበት ጊዜ ውስጥ ፕሪንሰስ መርሳቤል ልዕልት መርሳቤል በሚል ታሪክ ቀመስ ልቦለድ መጽሐፍ ጽፈሃል። በኮቪድ ህይወት በተቀየረበት ጊዜ ውስጥ በጭንቀትና በሚያሳስቡ ነገሮች የሚመስለው ውስጥ መልካም ስራዎችን የሚሰሩ ሰዎች እንዲህ እንዳንተ ሲገጥሙ ስራውንም አጋጣሚያቸውንም እንድናይ ይጋብዛልና አንተ ጥሩ አድርገህ ተጠቅምክበት ይመስላል። እስኪ ስለ መጽሐፍ ትውውቅም ከመድረሳችን በፊት እንዴት ነበረ ያለፈው አንድ አመት የተቃረበ በኮቪድ ውስጥ ያሳለፍነው ጊዜ ለአንተ ለቤተሰብ ለስራ?
አዎ ኮቪድ መቼም የሁላችንንም ህይወት በጣም በእጅጉ የቀየረ ክስተት ነው። ለኔ ፐርሰናሊ ግን ብዙ አፌክት አድርጎኛል ማለት አልችልም። ድሮ የምሰራቸውን የምወዳቸው ነገሮች እየሰራው ነው ያለሁት። አነባለሁ፣ ጽፋለሁ፣ ስፖርት ሰራለሁ። ከቤተሰቦቼ ጋር ጊዜ እንዲኖረኝ ረድቶኛል። በርግጥ የገደበኝ ቦታዎች አሉ። ግን ከገደበኝ ይልቅ እኔ ደግሞ ሰብሬ ወጣሁባቸው ሁኔታዎች ይበልጣሉ ብዬ መናገር እችላለሁ።
ዶክተር ንጉስ አንድ በጣም ገላጭ ቃል ተጠቅመሃል፣ ሰብሬ ወጥቼ ብለሃል። በአንጻሩ የኑሮ ዘይቤያችን የቀየረ መሆኑ በብዙ መንገድ ይታወቃልና ከዛ በተለየ የቀድሞ ህይወትህን የሚመስል ነገር ማድረግ ይችላል። ይሄ ምናልባትም ብዙዎች የሚያደርጉት ወይም ብዙዎች ተሳካላቸው አይመስለኝም። በተለይ የስራ ሁኔታ ቀይሯል፣ አብዛኛው ሰው ከቤት ይሰራል። እንደተረዳሁት አንተ ከቤት እየሰራህ ነው የቆየኸው። ሁለተኛው እዚህ የመጣበት ዋናው መነሻ የሆነን መጽሐፍ ጉዳይ ላይ የምትፈልገው ነገር በትርፍህም የበለጠ በጥልቀት እንድትሰራ ይረዳህ ይመስላል። እስኪ አጫውተን፣ ምን አይነት አዲስ ነገር ሰጠህ? አንዳንዶች አዲስ ክህሎት ያዳብራሉ፣ ከዚህ በፊት ጊዜ ያላገኙለትን ነገር መማር ይሞክራሉ። አንዳንዶች ቀድሞ የሚያውቁትን ጊዜ ያልሰጡትን ነገር ግን የተሻለ ጊዜ ያገኛሉ። አንዳንዶች ከቤተሰባቸው ጋር ሰፊ ጊዜ ማግኘት ሊሆን ይችላል። ምን ሰጠህ? ባጣነው ብቻ ሳንለካው በኮቪድ ውስጥ ምን አገኘህ?
ለእኔ ከሁሉ በላይ መልካም ነው የምለው ከልጆቼ ጋር ጥሩ ጊዜ ሰጥቶኛል። ልጆች ከዚህ በፊት ቀኑን ሙሉ ትምህርት ቤት ውለው ነው የሚመጡት። ማታ ግማሽ ወደ ስፖርት፣ ግማሽ ወደ ሙዚቃ ይሄዳል። ከዛ ሲመለሱ ደክሟቸው ነው የሚመጡት፣ ይተኛሉ። ነገ በጣም በጠዋት መነሳት ይኖርባቸው ስለነበረ አሁን ያ አይነቱ ፕሬሸር የለም። በእርግጥ ኦንላይን ላይ ነው የሚማሩት፣ ብዙ አሳይመንት ይሰጣቸዋል፣ እሱን መጨረስ አለባቸው። ግን በአኳያው ደግሞ አብረን እንድንሆን እንድንተዋወቅ፣ አብረን ውጮትን ቮሊቦል እንጫወታለን፣ የአሜሪካ ፉትቦል አለን፣ የጠረጴዛ ቴኒስ አለን እዚህ ግቢያችን ውስጥ እና ከልጆቼ ጋር ከዚህ በፊት ተለማምጀው በማላቀው መልኩ ብዙ ጊዜ ጣፋጭ ጊዜ እንዲኖረኝ አድርጓል። በዚህ እግዚአብሔርን በጣም አመሰግናለሁ።
መልካም። ወደ መጽሐፍህ ልወስድህ ነው። ከዚህ ቀደም በርካታ መጽሐፎችን ጽፋል። በምግባ የጠቆም እንዳደረግኩት የ2000 መጀመሪያ ግድም ላይ የጻፍከው የመጀመሪያ መጽሐፍህ ጃንደረባውና የንጉሱ ሴት ልጅ ኤርሚያስ ልብ ወለድም በሙያ አንተ የኮምፒውተር ምህንድስና ባለሙያ ነህ። ቴክኖሎጂን የሚመለከቱ መጽሐፍትም አሉ፣ ልቦለድ መጽሐፍት አሉ፣ ልቦለድ ያሉን መጽሐፎችም ጽፈሃል። ይህ ግን ታሪክ ቀመስ ልቦለድ ነው። ቅድም እንደገለጽኩት እንዲያውም አማዞን ላይ በኪንድል በዛሬ ሁለት ላይ እናንተ በምንነጋገርበት ሰዓት 22ኛው መሆን ችሏል። በጣም የተለየ ተቀባይነት ያገኘ ነው የሚመስለው። የታተመው መጽሐፍ ገበያ ላይ ገና ሳይደርስ ነው ይሄ እየሆነ ያለውና እስኪ ንገረን፣ ምንድን ነው ፕሪንሰስ መርሳቤል ልዕልት መርሳቤል? የከፋን ዘመነ መንግስት የሚመለከት ለየት ያለ ታሪካዊ ልቦለድ ነው። በመጠኑ አካፍለን እስኪ።
እሺ፣ ልዕልት መርሳቤል ወይንም ፕሪንሰስ መርሳቤል በእንግሊዝኛ ቋንቋ የተጻፈ 266 ገጾች ያሉት ታሪካዊ ልቦለድ ነው። መቼቱ በከፋ ኪንግደም በ1960ዎቹ አካባቢ ነው። በመጽሐፍ ውስጥ ያሉት ገጸ ባህሪያት ንጉስ ጋሊ ሾሮጮ፣ የእሱ ሁለተኛ ሚስት ልዕልት መርሳቤል እና አንድ እንግሊዛዊ የሊትሬቸር ፕሮፌሰር ናቸው። እና የመጽሐፍቱ ዋና ጭብ እንግዳ ስለመሆን ነው። ሰዎች የእንግድነት ስሜት ሲሰማቸው በማያውቁት አካባቢ በማያውቁት ሁኔታዎች ውስጥ ሲገቡና ሲጣበቡ ከዛ ለመውጣት አንደኛ የተፈጥሮ ክህሎቶቻቸውን ምን ያክል ይጠቀማሉ፣ በሰዎች መካከል የሚኖሩት ግንኙነቶች ለመጥፎም ለበጎም እንዴት ወደ ህልውና ይመጣሉ የሚለውን ነገር የሚዳስስ መጽሐፍ ነው።
መጽሐፍ ገና መታወቁ ነው። ቀደም ብዬ እንደጠቀስኩት በፍጥነት ከፍ ያለ ተቀባይነት ያገኘ ሆኗል። በጀርመን ሀገርም እንዲሁ ለየት ያለ ደረጃ ማግኘቱን የተረዳሁት ትነግረናለህ። ጀርመንኛውን በአማዞን ላይ እንዲሁ ከፍ ያለ ደረጃ እንዳገኘ ዛሬ ተመልክተሃል። በአብዛኛው እነኚህ ብዙም ያልተደፈሩ ታሪኮችን ነው ጥናት አድርገህ። የቱን ያህል በጥናት የተሰራ ስራ ስለምኖሩም እርግጠኛ አይደለሁም። የተወሰኑትን ከአንተ ጋር በተዋየንበት ጊዜ ተረድቻለሁኝ። የከፋ ዘመነ መንግስትና አስተዳደርን የተመለከተ ያውም ልቦለድ ሁለተኛ መጽሐፍ ነው፣ እዚያው አካባቢ ታሪኮች ላይ የተመሰረተ። እንዴት ሊሆን ቻለ? በተለየ ስሜት እንዴት ተሳብክ ለዛ አካባቢ ህይወትና ታሪክ? ያውም ጊዜውም ወደኋላ ብዙ ዓመታት የሚሄድ።
አዎ፣ ከኮሌጅ እንደተመረኩኝ በ19 ዓመቴ አስተማሪ ሆኜ ወደ ቴፒ ወደምትባል ከተማ ሄድኩኝ። እኔ ተወልጄ ያደግኩት ነጌሌ ቦረና ነው። ከዛ ደግሞ በእድሜ ትንሽ ከፍ ስል አንቻሮ ወደምትባል ወሎ ወደምትገኝ መንደር መጥቼ እዛ አደግኩኝ። ቤተሰቦች ከቦታ ወደ ቦታ ይዘዋወሩ ስለነበረ ባህር ዳር አድጌያለሁ፣ ደብረ ማርቆስ ኖሬያለሁ፣ ብዙ ቦታዎችን አይቻለሁ። ግን ከኮሌጅ ተመርቄ ወደ ቴፒ ሲመጣ በጣም ልዩ አይነት ልምድ ነው በህይወት ያገኘሁት። እንደዛ አይነት አካባቢ እንደዛ አይነት በተፈጥሮ ውብ የሆነ ድንግል የሆነ በጣም ሀብታም የሆነ ቦታ ከዚህ በፊት አይቻላል። ሁለተኛ ደግሞ ለመጀመሪያ ጊዜ ነፃነትን ያገኘሁት እዛ ነው። ከቤተሰቦች ቁጥጥር ውጪ፣ ከኮሌጅ ቁጥጥር ውጪ ሆኜ የራሴ ሰው የሆንኩበት ቦታ ነውና ያ ልዩ ኤክስፒሪየንስ ሰጥቶኛል። ከዛ በተጨማሪ ደግሞ የራሱ የአካባቢው ልዩ የሆነ ታሪክና ልዩ የሆነ መስጊድ ነበረው። የከፋ መንግስት ከ1390 እስከ 1897 ድረስ ለ500 ዓመታት ሳያቋርጥ የቆየ ነገስታት የተቀባበሉበት አስደናቂ ክፍለ መንግስት ነበረ። በዚህ አካባቢ ታላላቅ የንግድ ስራዎች ይከናወኑ ነበር። ነጋዴዎች ክልልና ወንዝን አቋርጠው የዝሆን ጥርስ፣ ወርቅ፣ ቡና እና ባሮች ይነግዱ ነበር። እነዚህ በሙሉ በጣም የሚያስደንቁ ለኔ እንግዳ የሆኑ ሁኔታዎች ስለነበሩ የተለየ ትኩረት ሰጥቼ ስለነዚህ ነገሮች እንድመራመር በተፈጥሮ ወይም ደግሞ ጓጊና ጠያቂ ከመሆኔ የተነሳ እነዚህ ነገሮች በቅርቡ እንድፈትሽ አድርጎኛል። ከዛ ደግሞ አሁን ወደ ጀርመን ስመጣ ራሴ ደግሞ እንግዳ ሆንኩኝ። ሌላ ከዚህ በፊት ተለማምጄ ወደ ማላቀው ህብረተሰብ ወደ ማላቀው አገር ስለመጣው እነዚህን ሁለቱን አቀናጅቼ እንግድነት የሚለውን ጭብጥ ለመጻፌ እንደ ዋናነት ወስጄ ሁለቱን አጋብቼ ጻፍኩኝ ማለት ነው።
እንግድነት ፋይቷርነት ራስን ይቻለ ዓለም ነው። በገዛ ተሞክሮ ውስጥ ሲመጣ ደግሞ በቅርበት እናውቀዋለን። ያን ስሜት እንዲታወቅ ከፈለከው ለየት ያለ ታሪክ ጋር ብዙ አመታት ወደኋላ ተመለሰ በጥናትም ብዙ ጥናት እንደሚጠይቅ መገመት ይቻላል። ዶክተር ዋልተ ንጉስ ፕሪንሰስ መርሳቤልን በተመለከተ በይዘት ደረጃ መጽሐፍ አግኝተን አንብበን በሰፊው እንወያያለን። ብዙ የሚያወያዩ ነገሮች እንዳሉበት ከወዲሁ ተረድቻለሁ። እስኪ ስለ ጥናቶች ንገረኝ። መሰረት ልታደርግ የተጠቀምክባቸው በእነኚህ በተለይ በዚህ ዘመንና አስተዳደር ውስጥ የነበሩትን ሁኔታዎች የትኞቹን ጥናቶች የማግኘት እድል አገኘ? ታሪክ ቀመስ ልቦለድ እንደመሆኑ ከሌሎችም በተለየ መልኩ ሰፊ ጥናት እንደሚጠይቅ ገምታለሁ። ምን ያህል በጥናት የተሰሩ ስራዎችን አገኘ? ቀደም ብለህ ካጫወትከኝ ከፕሮፌሰር ሪቻርድ ፓንክረስት ስራዎች ጨምሮ ምን ምን አይነት ሁኔታዎች ያን ዘመንና ጊዜ የሚያሳዩ ማግኘት ችለህ ነበር?
በቂ የሚባሉ የምርምር ስራዎችን አግኝቻለሁ ለማለት እችላለሁ። በተለይ ጣሊያን ሀገር፣ ፈረንሳይ፣ ጀርመን፣ ራሻ እና እንግሊዝ ደግሞ በራሱ በኢንሳይክሎፒዲያ ብሪታኒካ ስለ ኪንግደም ኦፍ ከፋ ወይንም ስለ ከፋ ዘመነ መንግስት የተጻፉ መጽሐፍቶች አሉ። በዋናነት የወሰድኩት የሪቻርድ ፓንክረስትን መጽሐፍ ዘኢትዮጵያን የሚለው መጽሐፍ ነው። ከዛ በተጨማሪ ደግሞ ሪቻርድ ፓንክረስት በርካታ የምርምር አርቲክሎችን ወረቀቶችን አሳትመዋል። ስለ የከፋ ኪንግደም ይገባያይበት ስለነበረው የገንዘብ አይነት፣ ርቀትና ክብደትን ይለኩባቸው ስለነበሩ መስፈርቶች ጽፈዋል። እነዚህ አርቲክሎች በገበያ ላይ ይገኛሉ። እኔ ደግሞ እንደ እድል ሆኖ ይሄ መጽሐፍ የጀመርኩት በ2005 ዓመተ ምህረት ነው። ሪቻርድ ፓንክረስት የማግኘት እድሉ አጋጥሞኝ ነበረ። ከሳቸው ጋር ብዙ ተለዋውጠናል። ጽሁፌን ሁለት ጊዜ ሰጥቻቸው ሁለት ጊዜ አንብበውልኝ ይሄ ነገር አጋናሃል፣ ይሄ ነገር እሱን አይመስልም፣ ይሄ ነገር የዘመን መፋለስ አለበት እያሉ የተባህ ሂስ ሰጥተውኛል እና እሳቸውም ደግሞ በግል በነበረኝ ተራክቦ ረድተውኛል። ከዛ በተረፈ ደግሞ ለምሳሌ ቅድም ይሄን ነገር ከመነጋገራችን በፊት ስለ አንድ አርቲክል ያወራን ነበር፣ ዘ ሪተርን ኦፍ ዘ ክራውን ቱ ዘ ኪንግደም ኦፍ ከፋ የሚል ኦስትሪያ የታተመ አርቲክል፣ እሱም እንደዚሁ ጠቅሞኛልና እንደዚህ አይነት የምርምር ስራዎችን በበቂ አግኝቼ ነበር። እነሱንም ለስራዎች ይጠቅመውኛል።
ዶክተር ዋልተ ንጉስ፣ ለዛሬ ይህችን ምጥን የአዲስ ስራህን ትውውቅ ያደረግንባት መጽሐፍህ፣ ይልቁንም ደግሞ በዘመነ ኮቪድ-19 የሚያነቃቃ ሌሎችን የሚያበረታታ ነገር ስለመኖሩ ምክንያት አድርገን መጽሐፍን መነሻ በማድረግ በምናደርገው በዚህ ውይይት የጀመርነውን ለመቋጨት፣ መጽሐፎች በሙሉ በእንግሊዝኛ ነው የተጻፉት። አንተ የቴክኖሎጂ ሰው ነህ፣ በጥናት የስነ ጽሁፍ ሰው አይደለም፣ ግን በዝንባሌህ በህይወትህ በሙሉ ስነ ጽሁፍ ውስጥ እንዳለ ግልጽ ነው። በርካታ መጽሐፎችን ጽፈሃል። ሙሉ ሁሉም በእንግሊዘኛ ነው የተጻፉት። የልቦለድ ታሪኮችም ቀደም ብዬ እንደጠቀስኩት ደግሞ ልቦለድ ያልሆኑ መጽሐፍትም እንዲሁም ደግሞ ትምህርት ነክ የሆኑ ሙያህን የሚመለከቱ መጽሐፍትም ጽፈሃል። 8 መጽሐፎች ጽፈሃል። እንዴት ነው ሙሉ በሙሉ በእንግሊዘኛ ሊሆን የቻለው? የአማርኛ ድርሰት የመጽሐፍ ሐሳብ ስሜትስ እንደው ብልጭ ብሎብስ ያውቃል?
ያውቃል። አማርኛም በጣም ነው የምወደው። የአማርኛ ስነ ጽሁፎችን በደንብ ነው የማነበው። በጣም ከምወዳቸው ደራሲያን መካከል ከበደ ሚካኤል፣ ጸጋዬ ገብረመድን ይገኙበታል። 12ኛ ክፍል ከገባሁ ጊዜ ጀምሮ የምጽፈው በእንግሊዝኛ ነው። ለምን እንደሆነ ለመግለጽ አልችልም። እንግሊዝኛ ይቀለኛል። ሀሳቤን በጣም በቀላሉ እንዳሰፍር ኃይል ያለው ጉልበት ያለው መተጣጠፍ ወይም ፍሌክሲቢሊቲ ያለው ቋንቋ እንግሊዝኛ ሆኖ አግኝቼዋለሁ። በዛ ላይ ደግሞ ኢትዮጵያችንን ብዙ ሰዎች እንዲያውቁ አሁን ያለውበት ቦታ ላይ ጥሩ ስቴጅ ይሆነኛል እና ዋናው ምክንያቴ ግን ቀሎች ስላገኘሁት ነው።
ስለ አማርኛ ድርሰት ያለህን ፍቅር ገልጸሃል። ንባብህን ጥሩ የአማርኛ ድርሰቶችንም ንባብ እንዳለ ተረድቻለሁ። በእንግሊዝኛ የምጽፈው ያውም በዋናነት እንግሊዝኛ የሚነገርበት ሀገር ውስጥ አይደለም ያለው። የምትኖረው በጀርመን ሀገር ነው። ጀርመንኛ ነው ዋናው የስራህም የህይወትህም ቋንቋ ኢትዮጵያውያን ጋር ከምታደርጋቸው ግንኙነቶች ባሻገር ካየን። ነገር ግን በዛ ውስጥ ሆነ በእንግሊዝኛ ነው የምጽፈው። ለዓለም ለማስተዋወቅ ትልቁ ቋንቋ ነው። ዓለም በሙሉ የሚገዛበት የሚገበያይበት ቋንቋ ነው እና ግልጽ ነው በእንግሊዝኛ መሄድ ትልቁ መንገድ መሆኑን። ተደራሲህን ግን ማሰብ እንችላለን በዋናነት ይሄኛውን አንባቢ ነው የማስበው ሁሉም ሰው ሊያነብ የሚችለው እንደሆነ እንዳለ ሆኖ ማለት ነው። ኢትዮጵያዊ አንባቢዎችም እንግዲህ በእንግሊዝኛ ቋንቋ የተጻፉ ስራዎችን ማንበብ የሚችሉ ኢትዮጵያውያን መሆን አለባቸው። ይነስ የሚብዛም የስነ ጽሁፍ ፍቅር ያላቸው በዛ ደረጃ ነው የምታየው። እና ማን ነው አንተ መጽሐፍ በምትጽፍ ጊዜ የሚታይ አንባቢ?
እንደ ደራሲ የግድ ተደራሲያንን ማሰብ ግዴታ ነው አስባለሁኝ። እንደውም አሁን አንተ እንደሱ ስትለኝ ይገርማል። ጀርመን ሀገር የጀርመን ጓደኞቼ የሚጠይቁኝ ለምን በጀርመንኛ ጽፍ እና ይሄ ተግዳሮት አለብኝ። ግን አሁን አላነሳ ነው እንጂ አሁን ፕሪንሰስ መርሳቤል በአማዞን ጀርመኒ ዛሬ በሂስቶሪካል ኖቨል ውስጥ 2ኛ ነው ቤስት ሴለር በመሆን።
በእንግሊዝኛ የተጻፈ መጽሐፍ 2ኛ መሆን ይችላል?
አዎ፣ ነምበር 2 ቤስት ሴለር ነው። እና የምጽፈው ብዙ ጊዜ ለዩኒቨርሲቲ ተማሪዎች ነው። የኔ ተደራሲያኖቼ የዩኒቨርሲቲ ወይም ኢንተሌክቹዋል የሚባሉት ሰዎች ናቸው እና እነሱ ምንም እንኳን በቋንቋቸው ቢመርጡም ግን ስነ ጽሁፍ ውበት ከሳባቸው በቀላሉ ድንበር መሻገር ይችላሉ እና እኔ በቀላሉ ድንበር መሻገር ለሚችሉ ለዩኒቨርሲቲ ተማሪዎች ከዩኒቨርሲቲ ደግሞ ካለፈ ኢንቴሌክቹዋል ለሚባሉ ሰዎች ስለምጽፍ የአንባቢ ችግር አጋጥሞኝ አያውቅም። አሜሪካም ያሉ ዩናይትድ ኪንግደምም ያሉ ጀርመንም ያሉ ሰዎች ጽሁፎችን ያነባሉ። ግን ተግዳሮቱ እንዳልከው ነው። ጀርመን ሀገር ነው የምኖረው። ከኢትዮጵያ ነው የመጣሁት። ምጽፎ በእንግሊዝኛ ነው። በጣም ኦድ ሰው ነኝ ለብዙ ሰዎች። ግን በቃ ስለሚቀለኝ ቋንቋውን በጣም ስለምወደው ሰዎች የምጽፈውን ነገር ሲያነቡ እንደሚደሰቱ ተስፋ አደርጋለሁ። በዚህም ምክንያትም ነው እስከዛሬ ድረስ ጽሁፎቼ በገበያ ላይ ተወዳጅ የሆኑት ለማለት እችላለሁ።
የአሁኑ የመጨረሻ ስራ የሚበልጥ በተከፈተ ልብ ያንንም ዘመንና ታሪክ ለማወቅ እግረ መንገዳችን በሀሳብ ወለድ ስራ ዘና ለማለት መጽሐፍ ከእጃችን እንደገባ ሰፋ ያለ ደርዝ ያለው ውይይት እንደሚኖረን ልዕልት መርሳቤልንም በቅርበት እንደምንተዋወቃት ተስፋ አድርጋለሁ። ዶክተር ዋልተ ንጉስ ዳርጌ፣ ይህን ደብዘዝ ያለ ጊዜ እንደው ትንሽ ፈታ የሚያደርጉ ስለ ታሪክም ስለ ህይወትም እንድናወራ የሚያደርጉ ስራዎችን የሰሩ ሰዎችን ጎብኘት በምናደርግበት አጋጣሚ መልሰን ባጭሩ አግኝተናል። መልሰን እንገናኛለን። ለአሁኑ ግን አመሰግናለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ። በመጨረሻ ነው ለማለት የምፈልገው በተለይ ለአድማጮቻችን፣ ምንም ጊዜያቶቹ ጨለማ የሆኑ ቢመስልም አስቸጋሪ የሆኑ ቢመስልም በውስጣችሁ ያለውን ጥንካሬ እዩ ነው የምለው። ሰው መሆን በጣም ታላቅ የሆነ ድንቅ ስራ ነው። ድምቅ ኃይል በውስጣችን አለ። ከዚህ በፊት ተለማምደ ነው የማናውቀው እና እሱን ፈትሹ ለማለት እወዳለሁ።
መልእክትህም ለአድማጮቻችን እንዲደርስ ተስፋ አድርጋለሁ። እግዜር ይስጥልኝ ዶክተር ዋልተ ንጉስ።
አመሰግናለሁ አሉላ።
አሁን የአዲስ አበባ መስኮት ተከፍቷል። ንጉሥ አክሊሉ በምሽቱ ቅንብሩ የመሬት ጉዳይ ይለናል።
አሉላ እንዴት ሰነበት? ከዛሬ ዝግጅቴን ተለየ አዲስ አበባ አድማጮችን አንድ ጥያቄ ጠይቄያቸው እንድጀምር ፍቀድልኝ። ኢትዮጵያ ለሶማሊያ አንዲት ጋት መሬት አሳልፋ አትሰጥም ሻይ ቤት የሚል ሻይ ቤት እንደነበረ የአዲስ አበባ አድማጮች በተለይ ታስታውሳላችሁ። በአንድ ወቅት ኢትዮጵያ ሬዲዮ ያለው ፕሮግራምም ሰርተንበት ነበረ። ኢትዮጵያውያን በመሬት ጉዳይ በወሰን በዳር ድንበር ጉዳይ በጣም ቀናዮች ናቸው። አድማጮች እዚህ ላይ የ1956ቱን የኢትዮ ሶማሊያ ጦርነት ያስታውሳሉ። ሰሞኑን በተለይ በአዲስ አበባ ከተማ ስለ መሬት ወረራ፣ ስለ መሬት ቅሚያ፣ ስለ መሬት ሽሚያ ዝርፊያ እየተወራ ነው። በተለይ የአዲስ አበባ ከተማ ከንቲባም በዚህ ጉዳይ ላይ መግለጫ ሰጥተዋል። መሬት አላግባብ እየተወሰደ ስለመሆኑ ሱዳን ደግሞ በ1972 ዓመተ ምህረት ከኢትዮጵያ ጋር የነበራትን የድንበር ስምምነት ጥሳ ወደ ኢትዮጵያ ግዛት በወረራ በጦርነት መግባቷ የታወቀ ነው። እንደገና ደግሞ መለስ ብላ በአሁኑ ጊዜ እንስማማ፣ እንነጋገር፣ እንወያይ፣ እንደራደር እያለች ነው። ኢትዮጵያ ደግሞ ወደ ቀድሞ ድንበርሽ ተመልሰሽ እንጂ ኢትዮጵያ ግዛት ውስጥ ሆነሽ ድርድር የለም እያለቻት ነው። ለመሆኑ እንደው መሬት ምንድን ነው? ስለ መሬት ጽንሰ ሐሳብ ምን ያህል እውቀት አለን? በዚህ በየካቲት ወር የገጠር መሬት የህዝብ ያደረገው አዋጅ ከታወጀ 46 ዓመት ሞላውና ሰሞኑን በዚህ ዙሪያ የምንጫወት ይሆናል ማለት ነው። ለዛሬ ግን መሬት ምንድን ነው? መሬትን እንዴት ነው የምናያት ብዬ የአማርኛ ቋንቋና ስነ ጽሑፍ ባለሙያ የሆነውን ጸጋይ ኃይሉ ተፈራን አነጋግሬዋለሁና እሱን ለዛሬ እንደመግቢያ እንጠቀም።
መሬት የሚለው ጽንሰ ሐሳብ የተለያዩ ትርጉሞች አሉት። የተለያዩ ትርጉሞች አሉት ስለ መሬት ከዘጠኙ ፕላኔቶች አንዷ ያለንባት መሬት ምድርም ትባላለች፣ መሬትም ትባላለች፣ በሁለቱ አጠራር ትጠራለች። ይህን ማወቅ አለብን። በሌላ አቅጣጫ ደግሞ መሬት የቤት ወለልም መሬት ነው፣ ማሳም እርሻም መሬት ነው። ሌላ ትርጉም ለምሳሌ ሞትን ለማመልከት መሬት ማሟሸት የሚባል መሬት አታሟሽም፣ የመጀመሪያው ሟች አትሆንም ለማለት መሬት ከዳው ለማለት ለምሳሌ ወደቀ፣ ተንሸራተተ፣ በድንገት እንትን አለ ለማለትም መሬት ከዳው ይባላል። የሞተን ሰው ነፍስ ይማር ለማለት መሬት ይቅለለው ይባላል። እንደው ገሌ ተደስቶ ነበር ለማለት መሬት ጠበበው ይባላል። የሚናገረው ነገር መሬት ጠብ አይልም ይባላል። ምሳሌ እንደው ፍሬ ነገር ነው የሚናገረው፣ ትንቢትም ከሆነ ትንቢቱ ይፈጸማል ለማለት ይሆናል። እንደው ደግሞ ገሌ ከመሬት ተነስቶ ሰደበች ሲል ደግሞ ሌላ ትርጉም አለው። እንዳው ይዞ እኮ ንጉሴ በቀለን ከመሬት ደባለቀው ሲል ደግሞ ይዞ አፈረጠው ማለት ነው። እና ገሌ እንደው መሬት ቀርቡ ነው ሲባል ደግሞ ድንክ ነው የምድርጉር ነው ለማለት ይላል። መሬት መንቀጥቀጥ ይባላል። ልሳነ ምድር ለማለት ለምሳሌ እንግሊዝኛ ፔኒንሱላ የሚሉትም ይሄ ወደ ባህር የገባ መሬት ነው፣ መሬት ምላስ ነው ይባለው። እንደዚህ እያለ መሬት የተለያየ ትርጉም አለው።
ለዛሬ እዚህ ላይ ይብቃን። አቶ ጸጋዬ ኃይሉ ተፈራ፣ የዛሬ 15 ቀን እንገናኝ አድማጮች።
ንጉሴ ለዝግጅቱ አመሰግናለሁ። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንደቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን ግን በዚሁ ልንቋጭ ነው። አሁን የቀረን
ለኔ ዘጠኝ ማውዳደን ወደድኩ ያን
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት